ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቅዳሜ መስከረም 12 2011 ዓመተ ምህረት ሰሞኑን በድሬዳዋ ከተማ አንዳንድ አካባቢዎች በመኖሪያ ቤቶች የውጭ በሮች ላይ ምልክት ተደርጎ ማደሩ አነጋጋሪ ሁኔታዎችን ፈጥሯል።
እኛ ትላንት ማታ ላይ አልተኛንም እንቅልፍ፣ ያው ኢንፎርሜሽኑ ስላሉ ጥንቃቄ ስለሚያስፈልግ ማለት ነው። ስለዚህ እንደዛም ሆኖ ግን ሙስሊሙ፣ ኦሮሞም ሁሉም ከኛ ጋር ማለት ነው አብሮ ነበር ሲዞር ጠብቅ የነበረው ከተማውም ማለት ነው።
ይሄ ነገር ብሔር ለብሔር ለማጋጠጥ በሌሎች ክልሎች ላይ እየተደረገ ያለውን ነገር ወደ ድሬዳዋ ለማምጣት የታሰበ ነገር ይመስለኛል።
ከድሬዳዋ ወጣቶችን አነጋግረናል። በከተማይቱ ሰላም ሊያደፈርስ የሚያስብ ቢኖር አልታገስም ብሏል ፖሊስ። ዘገባ ይዘናል። ኢትዮጵያ አረቢያ ልሳነ ምድርና ፋርስ ባሕረ ሰላጤ ሌላው ትኩረታችን ነው።
እኔ በበኩሌ እኔ ሳይሆን በጠቅላላው እንደው ኢትዮጵያን በተመለከተ ስመለከተው ከኤርትራ ጋር የተደረገው ግንኙነት በጣም የሚያስደስት የሆነ ሁላችንም ሪጅኑንም አካባቢውንም በጠቅላላ የሚያስደስት እና ሰላም እና የኢኮኖሚ ብልጽግና ሊያመጣ የሚችል ግንኙነት ስለሆነ ሁላችንም በግልም የምንደግፈው ነው። በስትራቴጂክ ጥናትም እኛም ሆነን ሌሎችም ብዙዎች የሚደግፉት ነገር ነው። ነገር ግን
የአረቢያ ልሳነ ምድር የሱኒ ህብረትና የፋርስ ባሕረ ሰላጤ ኅብረት እንዲሁም ሌላውም በአፍሪካ ቀንድ ላይ የሚታየው የሀያላንና የራቁ መንግሥታት ሁሉ ርብርብ በጥንቃቄ ሊታይ የሚገባው ነው ይላሉ ሻለቃ ዳዊት ወልደ ጊዮርጊስ። ይዘናቸዋል። አብራችሁን ቆዩ። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። የምሽቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዛሬ ጀርመን በሚገኙ የተለያዩ ከተሞች ኢትዮጵያውያን ሰልፎች አካሂደዋል። በበርሊን፣ ፍራንክፈርትና ሽቱትጋርት ከተሞች የተካሄዱትን ሰልፎች ያስተባበረው የኢትዮጵያ ሰብአዊ መብቶች በጀርመን የተባለው ስብስብ ተጠሪ አቶ ስዩም ሀብተ ማርያምን ማምሻውን በስልክ አግኝቻቸዋለሁ። ዓላማውን በመግለጽ ይጀምራሉ።
የሰልፋችን ዓላማ ባለፈው ሰሞን ኢትዮጵያ ውስጥ ቡራዩን በተመለከተ እዚህ መንግስታዊ ባልሆኑ ተዋናዎች የተፈጸመውን ኢሰብአዊ የሆነ ወንጀል በማውገዝ ነው ሰልፉን የጠራ ነው። እንዲሁም ደግሞ ማንኛውም ኢትዮጵያዊ በሀገር ውስጥም በውጭም ጥላቻና የጥላቻ ንግግርን እንዲያወግዙ፣ እንደዚሁ ማንኛውንም አይነት ኢሰብአዊ ጥቃት በዜጎች ላይ የሚደርሰውን እንዲያወግዙ ጥሪ ለማስተላለፍ ነው። በሁሉም ቦታዎች በመጀመሪያ ጸሎት ከተጸለየ በኋላ ለህይወታቸው ላለፉት ዜጎች ከዛ መልእክታችንን አስተላልፈን ተለያይተናል።
መልካም። አቶ ስዩም፣ ለመንግስት በአጠቃላይ ደግሞ ይሄ ሰላማዊ ሰልፉን እንድትወጡ ምክንያት የሆናችሁ ጉዳይ ይመለከታቸዋል ለምትሉትም እንደዚሁ ምንድን ነው ጥሪያችሁ?
ትልቁ ጥሪያችን ለኢትዮጵያውያንና ለትውልደ ኢትዮጵያውያን በኢትዮጵያ ውስጥም ሆነ በውጭ ሀገር ያሉ ማንኛውንም ኢሰብአዊ የሆነ ጥቃት በዜጎች ላይ የሚደርሰውን እንዲያወግዙ፣ እንዲሁም ማንኛውንም ጥላቻና የጥላቻ ንግግሮች እንዲያወግዙ ነው። ከዛ ውጭ እንግዲህ በዛ በቀጠለ በጀርመንም ሆነ በአውሮፓ ዩኒየን ጥላቻና የጥላቻ ንግግሮችን በተመለከተ የተለያዩ ፕሮግራሞችና የሚወሰዱ የሚፈታበት መንገዶች ስላላቸው እነዛ ነገሮች ላይ ወደፊት የምንሰራበት ይሆናል። ከዛ በተጨማሪ ግን ለኢትዮጵያ ሕዝብ ነው ይህንን መልዕክት ለማስተላለፍ ያደረግነው። ምክንያቱም ይህ አሰቃቂ ወንጀል የተፈጸመው መንግስታዊ ባልሆኑ ተዋናዮች የተፈጸመ ነው፣ አሶ ነን ጋቨርንመንታል አክተርስ። ስለዚህ የኢትዮጵያ መንግስት እስካሁን እንደምንከታተለው የወንጀሉ ፈጻሚዎች ናቸው የተባሉትን ወደ ህግ እያቀረበ ነው ያለው እና ያ የሚያበረታታ ነው። እዚህ ላይ መንግስት ላይ ወቀሳ የለንም። የህዝቡን ደህንነት የበለጠ ለማረጋገጥ እንዲሰራ አጥብቀን እንጠይቃለን።
አቶ ስዩም ሀብተ ማርያምን እናመሰግናለን። ወደ ተቀሩት የዓለም ዜናዎች ስናልፍ ደግሞ ሐሙስ ዕለት በታንዛኒያ ቪክቶሪያ ሐይቅ ላይ ከተገለበጠው ጀልባ አደጋ የሞቱት ሰዎች ቁጥር 167 መድረሱ ተሰማ። በዛሬው ዕለት እርዳታ ሰራተኞች አንድ ተሳፋሪ በህይወት ማውጣታቸው ተዘግቧል። የታንዛኒያ ባለስልጣናት የአደጋውን ሰለባዎች የመፈለጉን ስራ ዛሬም ለሶስተኛ ቀን እንደቀጠሉ አስታውቀዋል። በሱዳን እንግሊዝ ልዩ ተወካይና በደቡብ ሱዳን አምባሳደሯ የሆኑት ክሪስ ቲሮት በደቡብ ሱዳን ግጭት ተሳታፊዎች የሆኑት ወገኖች በቅርቡ ሕይወት ዘርቶ የተፈረመውን የሰላም ስምምነት ተግባራዊ በማድረግ ለሰላም ቁርጠኝነታቸውን የማሳየት እድል አላቸው ብለዋል። መንግስታቸው ጉዳዩ የሚመለከታቸው ወገኖች ሁሉ የገቡትን ስምምነት እንደሚያከብሩ ተስፋ እያደረገ ነው ብለዋል እንግሊዛዊው ዲፕሎማት። በዩናይትድ ስቴትስ ጠቅላይ ፍርድ ቤት እጩ ዳኛው ብሬት ካቫኖ ላይ ወሲባዊ ጥቃት አድርሰውብኛል ብለው የወነጀሏቸው ሴት የምክር ቤቱ ኮሚቴ ፊት ቀርበው ቃላቸውን ይሰጡ እንደሆነ ዛሬ እስከ 8 ሰዓት ተኩል ከጥቂት ደቂቃዎች በኋላ መሆኑ ነው እንዲያስታውቁ የጊዜ ገደብ እንደተሰጣቸው ተሰማ። የጊዜ ገደቡን የሰጧቸው የዩናይትድ ስቴትስ የመወሰኛ ምክር ቤቱ የፍትህ ኮሚቴ ሊቀመንበር ቻርልስ ግራስሊ መሆናቸውን ኒውዮርክ ታይምስ ጋዜጣ ነው የዘገበው። ቻይና ከዩናይትድ ስቴትስ ጋር ልታካሂድ አቅዳው የነበረውን የንግድ ድርድር ዋሽንግተን በቻይና ሸቀጦች ላይ አዲስ ታሪፍ መደንገጓን ተከትሎ ሰረዘችው ተባለ። ዎል ስትሪት ጆርናል ጋዜጣ ባወጣው ዘገባ እንዳተተው ቻይና ምክትል ጠቅላይ ሚኒስትሯን ሊዩን ለድርድሩ በቀጣዩ ሳምንት ወደ ዋሽንግተን ልትልክ አቅዳ ነበር። ይሁን እንጂ የእሳቸውንም ሆነ ከእሳቸው ቀደም ብሎ ለዝግጅቱ ሊገቡ የነበሩትን ልዑካንም ጉዞ እንደሰረዘች ነው የተሰማው። አንድ ከፍተኛ ዋይት ሀውስ ባለስልጣን ትናንትና አርብ በሰጡት ቃል ከቻይና ጋር የምናደርገው ድርድር ወደፊት የሚራመድበትን መንገድ ማግኘታችን አይቀርም ሲሉ ተስፋቸውን ገልጸዋል። ጦርነት በበጣጠቃት የመን የተሰማሩት የረድኤት ሰራተኞች የከበደ ቸነፈሩን ለመዋጋት በያዙት ትግል እየተሸነፉ ናቸው ሲሉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊው አስጠነቀቁ። ባለፉት ቅርብ ሳምንታት ሁኔታዎቹ በሚያሳስብ አኳኋን አሽቆልቁለዋል ያሉት የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊና የአስቸኳይ እርዳታ አስተባባሪ ማርክ ሎኮክ ለጸጥታ ምክር ቤቱ በሰጡት ቃል ቁጥሩ የበዛ ሰው ሕይወት በረሃብ እንዳይረግፍ ለመከላከል ወደማንችልበት ደረጃ እየተቃረብነን ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት የመን ውስጥ ስላለው የከበደ የምግብ ችግር ሲያስጠነቅቅ ከአንድ ዓመት በላይ ሆኗል። ደቡባዊ ምዕራብ ኢራን ውስጥ ታጣቂዎች በወቅቱ ሲካሄድ በነበረ ወታደራዊ ሰልፍ ላይ ተኩስ ከፍተው ቢያንስ 24 ሰዎችን መግደላቸው ተገለጸ። ከ53 የሚበልጡ ሰዎችን ደግሞ አቁስለዋል ተብሏል። አህቫዝ የምትባለው ከተማ ላይ ለደረሰው ጥቃት የእስልምና መንግስት ቡድን ኃላፊነት መውሰዱ ነው የተሰማው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 12 2011 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም አብራችሁን ቆዩ። አሁን ወደ ተከታዩ ዝግጅታችን እንዝለቅ። ሰሞኑን በድሬዳዋ ከተማ አንዳንድ አካባቢዎች በመኖሪያ ቤቶች የውጭ በሮች ላይ ምልክት ተደርጎ ማደሩ አነጋጋሪ ሁኔታዎችን መፍጠሩ ተገልጿል። ምልክቱ ጥቃት ለማድረስ የታሰበ ነው በሚል በማኅበራዊ መገናኛዎች ላይ ስጋት ፈጣሪ ሐሳቦች መሰራጨታቸውንም የከተማይቱ ፖሊስ ኮሚሽን ሕዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ግርማ ለአሜሪካ ድምፅ ተናግረዋል። የከተማው ፖሊስ ከፌዴራልና ከመከላከያ ፖሊስ ጋር በመሆን ጉዳዩን ሲያጣራ መቆየቱን፣ ግጭት እንዳይፈጠርም ከኅብረተሰቡ ጋር እየሠራ መሆኑን አስታውቋል። ከተማይቱ ውስጥ ሁከት ለመፍጠር የሚፈልግ ካለም በድሬዳዋ የማይሳካ ነው ያለው ፖሊስ የማይታገስ መሆኑን አውቆ ማንም አጥፊ ከጥፋት ድርጊት እንዲታቀብ ኮሚሽኑ አሳስቧል። ድሬዳዋ ውስጥ ስለተፈጠረውና አሁንም ስላለው ሁኔታ ጽዮን ግርማ ወደዚያው ደውላ ሦስት ወጣቶችን አወያይታለች። ቀጥሎ ይቀርባል።
በጣም አመሰግናለሁኝ። ሶስታችሁንም ሶስት እንግዳ ነው መስመር ላይ ያለኝ። ሶስታችሁንም በጣም አመሰግናለሁ። የድሬዳዋ ከተማ ነዋሪ ወጣቶች ናችሁ። የተለያየ ሰፈር ነው የምትኖሩት። ከትላንት ወዲያ ማምሻውን ጀምሮ በድሬዳዋ ከተማ በተወሰነ አካባቢ ላይ በመኖሪያ ቤት የውጭ በር ላይ ምልክቶች አሉ በሚል ግጭት ሊከሰት ይችላል፣ ጥቃት ሊከሰት ይችላል የሚል ስጋቶች ነበሩ። ምልክቱ የተደረገው በአንደኛው ብሔር በር ላይ ብቻ ስለሆነ ሌላ ቦታ ጥቃት ሊደርስ ይችላል፣ አንደኛው ብሔር ሊጠቃ ነው፣ እንደዚህ የሚሉ የስጋት ምልክቶች ሲሰራጩ ነበረ። በእርግጥ ፖሊስ በበሮቹ ላይ ምልክት መደረጋቸውን ገልጾልናል። እና እንደው እንደዚህ አይነት ደግሞ ከቡራዩ በኋላ ቡራዩ ብቻ ሳይሆን በኢትዮጵያ በተለያዩ ቦታዎች ተመሳሳይ ግጭቶችና ጥቃቶች እየደረሱ እንደሆነ እኛም እየዘገብን ነው የቆየ ነው። እና ከዛ በኋላ ስለሆነ ይሄ ነገር የሚቀጥል ከሆነ በጣም ብዙ ሰዎችን ህይወት ያበላሻል፣ ብዙ ሰዎችን ያጋጫል፣ ለብዙ ጥፋት ምክንያት ይሆናል። እና ምን ቢደረግ? ምክንያቱም ድሬዳዋ ብዙ ሰዎችን በአንድ ነገር አቻችላ በመኖር የምትታወቅ ከተማ ናት። እና ምን ቢደረግ እንደዚህ አይነት ጥቃት እንዳይደርስ ግጭት እንዳይፈጠር ይቻላል ትላላችሁ የሚለውን ከእናንተ ከዛው ከነዋሪዎቹ ሀሳቡ ቢመጣ የተሻለ ነው ብለን ነው የጋበዝናችሁና እስቲ ራሳችሁን አስተዋውቁልንና ወደ ውይይቱ እንሂድ። እስቲ ሀሪፍ አንተ ራስህን አስተዋውቅልን።
መጀመሪያ እኔ ሀሪፍ አገና ዋለ ይባላል። የድሬዳዋ ወጣት ነኝ። የድሬዳዋ ውስጥ ከተወለዱት ወጣቶች አንዱ ነው። ሚድል አመሰግናለሁ።
እሺ ጨላ።
እኔ የድሬዳዋ ነዋሪ ነኝ። የጥፍያ ድሬ ተወላጅ ነኝ። ጠላብራኝ ይባላል።
እሺ ኤፍሬም ያንተም ራስን አስተዋውቅልን።
ኤፍሬም ነጋሽ ይባላል። የድሬዳዋ የቦክስ እና ቅድም ማንሳት አሰልጣኝ ነኝ።
እሺ
ያው ልዩ ስሙ ደግሞ ደቻቱ የሚባል ሰፈር ነው። ያው ተወልጄ ድሬዳዋ ነው። ይህ ድሬዳዋ ነው።
ኦኬ መጀመሪያ ደረጃ ወደ ውይይታችን ከማለፋችን በፊት ምንድን ነው ይሄ የምልክት ጉዳይ ድሬዳዋ ውስጥ እንዴት መጣ? እንዴት ተቀሰቀሰ? ምንድን ነው እሱ ይሄ የሆነው? ሀሪፍ
እንግዲህ ያው እንደተለመደው ድሬዳዋ ውስጥ ያው የፕሮፓጋንዳና የተለያየ የማስፈራራት የሚያከናውኑ ሰዎች ይመጠናል። እኛ በተለምዶ ማናውቀው ነገር አሁን እንደዚህ አይነት አዲስ ነገር እያየን ያለ ነው። ድሬዳዋ ደግሞ ከዚህ አትታወቅም። ማንነትን ተገናርቆ ጥቃት በሚያደርጉ ሰዎች አትታወቅም። ግን ማን እንዳደረገውና ማን እንዳደረገው የተወሰነ ሰው ብሔርን ከብሔር ለማጋጨት የተደረገ ነገር ነው የሚመስለኝ።
ጨላስ ይሄ ነገር መረጃው አለ? ምን እንደሆነ የታወቀ ነገር አለ?
ያው ድሬዳዋ ላይ ብዙ እንደ ኢትዮጵያ ያ ሁሉ ሪዞሉሽን ሲደረግ እንደ ድሬዳዋ ግን አንድም ቀን የተቀመጠ ኳስ ወይ ደግሞ ለዚህ ግጭት የተቀመጠ ኳስ ህብረተሰቡ የመታበት ጊዜ አልነበረም። ግን አሁን በመጨረሻ ላይ ከቡራዩ በፊትም ሶማሌና ኦሮሞን ለማጋጠም እነኚህ የጥፋት ኃይሎች እንደዚህ አይነት ክስተቶችን አርግቷል። አሁን ባለንበት ተጨባጭ ሁኔታ ላይ ትናንትና ነው እንደ ግለሰብ የሰማሁት። እነሱም አዲስ ከተማና ቀፊራ የታጠቁ ኃይሎች አሉ። ከቀፊራ ወደ አዲስ ከተማ ሊገባ ነው ሲባል ጠዋት ያን ጊዜ በቦታው ላይ ተገኘ ህዝ ከፖሊስ አካሎች ጋር የጸጥታ አካሎች ነበሩ። አብረን ሄድን። ያን ነገር አጣም እንግዲህ እኔ ነገር ብሔር ለብሔር ለማጋጠጥ በሌሎች ክልሎች ላይ እየተደረገ ያለውን ነገር ወደ ድሬዳዋ ለማምጣት የታሰበ ነገር ይመስለኛል። ያ ነገር ግን መሆን የሚችለው ድሬዳዋ ማለት ኢትዮጵያ ነች። እኛ ድሬዳዋ ላይ ተወልደን ነው ያደግነው። ወለድንበት እዚህ ነው። ከብሔር ብሔረሰብ ጋር እየኖርን ያለ ነው። ኢትዮጵያን ለመግለጽ ማክሱ ጊዜ በአርቲስቶችም በተለያዩ ነገሮች የምነሱት ድሬዳዋ ነች። እንደ ኢትዮጵያ ራሱ ብሔር ብሔረሰብ የሚገኝባት ከብሔር ብሔረሰብ የኢትዮጵያ ተወላጆች ወንድሞቻችን ቀርቶ ማዕከሱ ቋንቋዎች ድሬዳዋ ላይ ይወራሉ። እነሱም ከሌላ አካል መጡ፣ ከሌላ ከኢትዮጵያ ውጭ መጡ። ህንድ እዚህ ይኖር ነበር፣ ፈረንሳዮች ነበሩ፣ ኩባዎች ነበሩ፣ የተለያዩ ሰዎች ነበሩ። እንግዲህ ይሄ ነገር በተጨባጭ ማን ነው ይሄን ነገር ያደረገው ብለን እንደ አንድ ሰው አክቲቪስት ስናደርግ ይሄን ነገር ማድረግ የያዘው የኢትዮጵያን ሰላም የማይወድ የኢትዮጵያን የአንድነት የማይወድ የብሔር ብሔረሰብን ግጭት የሚፈልግ ሰው መሆኑን ነው እንደ አንድ ሰው እኔ የምንረዳው ማለት ነው።
እሺ
አብረን ያደግን፣ አብረን የተዋለድን፣ አብረን አንድ ላይ የኖርን፣ አሁንም እየኖርን ያለን ልጆች ስለሆኑ ወዲያውኑ እንደዚህ አይነት ነገሮች አሉ ብሎ ሲደውሉልን በቦታው ላይ ተገኝተን ነው። እንደዚህ አይነት ነገር ካለ ህብረተሰብ ውስጥ ካለ እኛ እንጠየቅበት ያለን በሚል አንጻር ከወጣቶች ጋር እየሰራንበት ያለ ነው ሁኔታ ላይ ነው ያለ ነው።
እሺ ኤፍሬምስ፣ እስቲ በአንተ በኩል ወደ ዋናው የውይይታችን በነገራችን ላይ ዋና የውይይታችን መነሻ ይሄ ይሁን እንጂ ወደፊት እንዴት ነው ሰላሙን ወጣቶች ሊያስጠብቁ የሚችሉት ወደሚለው ውይይት ነው የምንሄደው እና አጠር አድርገህ ኤፍሬም፣ ምንድን ነው የሆነው ድሬዳዋ ላይ?
ቻላ እንዳለው ትላንት የተሰማው ይሄ ነገር እየበሮች ላይ ተጻፈ ተብሎ የሰማ ነው። እንደማንም ግን ያው ድሬዳዋ ከሌላው ሀገር ለየት የሚያደርገው ሁሉም ወጣት ወንድማማቾች ነው። በእምነትም እዛ ቤታስኖ ሰፈሬ ብይሻለሁ እኔ ሁላችንም በቃ እኔም ክርስቲያን ነኝ ሙስሊም ምግብ እየበላሁ የኖርኩ ነኝ። ድሬዳዋ ይከብዳል ሰውን ማጋጨትም ሆነ ልዩነት መፍጠር ማለት ነው። ስለዚህ ባለው ነገር ላይ ያሉት ነገሮችን እንዳለው ጨላ ሆን ብሎ ነበር የታሰበው ድሬዳዋ ላይ እንደዚህ አይነት ነገር ቁጥር መስጠት። ከዛ በኋላ ደግሞ ሰው በጣም ይነሳል ይጣላል ከወንድሞቻችን ጋር የሚል ነገር ነበር የታሰበው። ሆኖም ግን ድሬዳዋ ለየት ነው የሚያደርጋት አሁን ለሚዲያ ብቻ ሳይሆን አሁን በዛ ሚዲያ ላይ የምናየዋለ ተዋልደናል ና የሚባል ነገር ይሄ ግን ለሚዲያ የሚባል ነገር ብቻ አለ የድሬዳዋ ነገር ማለት ነው። ሪል ትክክለኛ በቃ ቤተሰባዊ ሁሉም ወጣት ሁሉም ህዝብ ማለት ነው ድሬዳዋ ላይ እና ያው ወጣቱ ገብቶታል በብዛት ማለት ነው። እኛ ትላንት ማታ ላይ አልተኛ ነው የምንቅልፍ ያው ኢንፎርሜሽኑ ስላሉ ጥንቃቄ ስለሚያስፈልግ ማለት ነው። ስለዚህ እንደዛም ሆኖ ግን ሙስሊም ኦሮሞም ሁሉም ከኛ ጋር ማለት ነው አብሮ ነበር ሲዞር ሲጠብቅ የነበረው ከተማውም ማለት ነው። ወደፊትም ቢሆን እንደዚህ አይነት ነገር ድሬዳዋ ላይ ይከብዳል። ይህን ሀሳብ ያላቸው ሰዎች ለማጋጨት ያሰቡ ሰዎች ይከብዳቸዋል፣ አያረጉም። ሌላ ሀገር የተከሰተ ነገር ድሬዳዋ ላይ በፍጹም የሚሆን አይመስለኝም። ይህ ነው የእኔ ሀሳብ ምለው እንግዲህ
ሀሪፍ፣ እስቲ ወደ አንተ እንምጣ። እንግዲህ ጠቀስ አድርገሃል ከዚህ በፊትም የሶማሌና የኦሮሞ ተወላጆችን ለማጋጨት ሙከራዎች ነበሩ ብለሃል። ከዛ ደግሞ ድሬዳዋ በጣም የብዙ ብሔር ብሔረሰቦች መኖሪያ ከተማ ናት። ከሌ የሚባል ብሔር የሚጠቀስባትም አይደለችም እና በጣም ብዙ ሰው የሚኖርባት ከተማ ናት እና ምልክቶች እንደዚህ አይነት ጉዳዮች ምልክቶች የሉም? ሊያጋጭ የሚችል ጥያቄዎች አይነሱም?
ሬዲዮ ላይ ያው ያልተለመደ ነገር ነው። ብሔርን ከብሔር የማንጫጨት እንትን ሬዲዮዎች ብቻ ነው። ከኢትዮጵያ ካሉ ትልልቅ ከተሞች ማን አንተ ከሬነ ብሔር ማን ነው ተብሎ ማይጠየቅበት ከተማ ሬዲዮ ከተማ ነው። የታወቀም ትንሿ ኢትዮጵያ ናት። ትንሿ ኢትዮጵያ እንደመሆኗ መጠን የብሔር ጥያቄ በምንም መልኩ የሚነሳበት ሂደት የለኝም። የድሬዳዋ ተወላጅ ነኝ ስናገር ማለት ነው። ድሬዳዋ ላይ አንድ የተለመደ ነገር አለ። ማንም ሰው ሲመጣ እንደ ወንድም ትቀበለዋለች። የፍቅር ከተማ ናት ድሬዳዋ እንደ ወንድም ትቀበል። ያንን የማህበራዊ መስተጋብራችንን ለማስፋት የተለያየ ነገር እየተሰራ ነው። በእርግጥ ምክንያቱም ሌሎች ከተሞች ተበጥቶ እሱኛ ከተማ ስለሚያስበትበት ከምስራቱ የእርሻ ከተማ ከተበጠበጠች ሌላውን በደንብ ማዳረስ እንችላለን ብሎ የሚወስኑ የጥፋት ኃይሎች አሉ። ትናንት የፈረሱ ትናንት ህዝቡን ሲያፍኑ የነበሩ ሲፈጽሙ የነበሩ ሰዎች ዛሬም እንደ ድሬዳዋ ይተኛሉ ያላቸው ድሬዳዋነት እኔ የተለየ ስለሆነ ህብረተሰቡ ይህንን በንቃትና በትጋት እየሰራበትና እየተጠነቀቀ ያለ እንዲሁም ከጎናቸው የጸጥታ ኃይሉም እንደ ቅድመ መከላከል ላይ በጣም ትልቅ ስራ እየሰራ ያለበት ሁኔታ ነው ያለው። የድሬዳዋ ላይ ይህን ነገር ያከናውናሉ ብዬ ክፍተት ያገኛሉ ብዬም አላስብም። ድሬዳዋ ራሷን የቻለች በራሷ እንትን አስተሳሰብ ውስጥ ያለች ስለሆነ ብሔርን ከብሔር ለይተሽ ድሬዳዋ ለማጋጨት የሚደረገው ሙከራ ማንኛውም ጥፋት ኃይል ሲሻራ እንደሚሆንበት ሁሉ እኔ በዚህ መልእክት ለማስተላለፍ እንፈልጋለን። አሁን በተለያዩ ከቅርብ ጊዜ ወዲህ የተለያዩ ነገሮችን እያስተናገደች በፕሮፓጋንዳ ደረጃ ሰውን የማሸበርና የማስፈራራት እንደዚህ ነው። አማራውን ከኦሮሞ ኦሮሞውን ከሶማሌ የማጋጨት ነገር ነው። ሳሳይ የሆነ የፕሮፓጋንዳ እንትን እንዳለ አውቃለሁ። ግን እኔ በትናንትናውም ወሬ ራሱ እኔ እንደማያስኬድና ይሄ ነገር በድሬዳዋ ተወላጅና በድሬዳዋ ነዋሪ የተከናወነም ነው ብዬ አላስብም። ይህን ነገር ተከናውኖ ከተገኘ ራሱ በሌላ ኃይል የተከናወነ ነው ብዬ ነው ማለት ነው። ድሬዳዋ በሃይማኖት የሚተከፋፍሎ በእንትን ኖሮ አያውቅም። የድሬዳዋ ያለውን ተካፍሎ አብሮ የሚኖርና ተዋዶ የሚኖር ማህበረሰብ ነው ብዬ ስለማምን እኔ ብዙም በእንደዚህ አይነት ጉዳይ ላይ ማውራት ራሱ ያናድደኛል። ምክንያቱም ድሬዳዋ ላይ ያልተለመደ ነው።
እንግዲህ ሀሪፍ እናመሰግናለን። ወደ እስቲ ወደ ጨላ ሊሄድ የማህበራዊ መስተጋብር ያለበት ከተማ ነው ድሬዳዋ ላይ ይሄ ነገር አያጋጥምም ሊያጋጥም አይችልም ብላችኋል። ግን እንግዲህ ደግሞ ሙከራ ደግሞ እንዳለ እናንተም ገልጻችኋል፣ ፖሊስም የተወሰነ ነገር መኖሩን አረጋግጧልና እንዲህ ያለ ነገር እንዳይፈጠር ወጣቶች በከተማ ውስጥ ጥያቄ የለም አይባልም። በጣም ጥያቄዎች እንዳሉ በማህበራዊ ሚዲያ ላይ የሚታያል። ጥያቄዎች ይኖራሉ። ጥያቄዎች ሲኖሩ ጥያቄዎችን በአግባቡ ማስተናገድ የሚቻልበት ብሔር ከብሔር የማይጋጭበት ምንም አይነት አንዱ ባንዱ ላይ ጥቃት የማይፈጽምበት ከተማ ለማድረግ ምን ማድረግ ይበጃል የሚል ሀሳብ አላችሁ? ጨላ
አመሰግናለሁ። መሆን ያለበት እንደ ድሬዳዋ ስናስብ ክቡር የተከበሩ ዶክተር አብይ አህመድ የመደመርን ለኢትዮጵያ ሳይገልጹ በተፈጥሮ ራሱ በተፈጥሮ ድሬዳዋ የፍቅር አገር ነች ተብሎ ፍቅር ማለት ከመደመር ነው። ድሬዳዋ መደመርም አሁን ባለው ሲስተም ላይ ሳትቀበል ይመስለኛል ዶክተር አብይ ራሱ ከድሬዳዋ እንደወሰዱ ነው የሚታየኝ ነው። ስለዚህ የኛ ወጣቶች የዚህ የጥፋት ኃይሎች ሰለባ እንዳይሆኑ መደረግ ያለበት አንዱ ብዙ የወጣቱ የድሬዳዋ ወጣትን ወክዬ ለመናገር ፈልጋለሁ። ብሔርን ሳነሳ ለምን አገራችን ላይ በብሔር አይደለም እኔ የኔ ጎረቤት አማራዎች ናቸው የእነሱ ጡት ነው እየጠባው ለዚህ ደረጃ የደረስኩኝ ማለት ነው። ስለዚህ እውነታውን ለማስቀመጥ ድሬዳዋ ላይ ድሬዳዋ የማለች ድሬዳዋ እንዴት ሆን አለባት የምለው ድሬዳዋ እየጠየቀች ያለችው እንጀራ ነው። ድሬዳዋ እየጠየቀች ያለችው ወጣቱ የስራ አጥነት እንትን ነው። ስለዚህ ድሬዳዋ ላይ የጥፋት ኃይሎቹ አይሳካላቸውም። ምግብም ምን መሆን አለበት ሲባል ገና ይሄ ነገር ሳይፈጠር ነው እያጠፋን ያለ ነው። ጠፍቷል ደግሞ አሁንም ጠፍቷል። ኦሮሞ ቤት ላይ እየጻፉ ሶማሌና ኦሮሞ ሳይለዩ እየተጻፈ አማራ ቤት ላይም እየተጻፈ ነበር። ይሄ ነገር እንግዲህ ህዝቡ መንገንዘብ አለበት። ማንም አካል አይደለም ማንም ብሔር ብሔረሰብ ድሬዳዋ ላይ ይህን ነገር ፕላን ሲያደርጉ በብሔር የተደራጀ ሀገር መስላቸው ሊሆን ይችላል። ግን በብሔር ሳይሆን በሁማን በሰው ነው የተደራጀችው ድሬዳዋ። ስለዚህ አንድም ከአንድ የተለያየ ሀሳብ ስላለኝ አንድ ጊዜ እኔ ፋኖና ቀይሮ መነጋገር አለበት ተብሎ ፋኖዎቹ የሆነ ጥያቄ ያቀረቡልኝ ሶማሌና ኦሮሞ እንደዛ ተብሎ ሶማሌና ኦሮሞ ድሬዳዋ ላይ አልተጣላም እስከማቀው ድረስ አንድ አካል ነው። ሶማሌ ቤትም እያቃጠለ ነበረ፣ ኦሮሞ ቤትም እያቃጠለ ነበረ። ስለዚህ ምንድን ነው ከዛ የተነሳ ጅጅጋ ላይ በተነሳው ጉዳይ የእኛ አመት በዓል ደረሰና ስግደቱ ለምን እኛ የክርስቲያን ልጆች እናንተ ሲሰግዱ ለምን እኛ አንጠብቅም እንዳይሆን የመጣው በጣም የሚያሳዝን ነገር ነው። ይሄ በጣም በጣም በሃይማኖት ደረጃ አሁንም ተመልሰን እኛ ደግሞ አሁን በመስቀል ላይ የኦሮሞ ልጆችና የሙስሊም ልጆች ናቸው። ይህንም መስቀል እስከ መጨረሻ በሰላም እንዲጠናቀቅ ድሬዳዋ ላይ ኢትዮጵያ ላይ ያልተሰራ ስራ ለመስራት የተዘጋጀ ነው። ተነጋግረናል በዚህ ጉዳይ ላይ። ስለዚህ እንደዚህ መሆን አለበት። እኛ ጉዳይ ስራ አጥነት ነው። ድሬዳዋ በጣም ከበፊት ከምታየው በኢኮኖሚ ጉዳይ በጣም ሞታለች። አሁን ባለንበት ተጨባጭ ሁኔታ ላይ ድሬዳዋ እንዴት ማደግ አለባት? ድሬዳዋ በልጆቿ እንዴት ማደግ አለባት? ድሬዳዋ ከሌሎች ክልሎች እኩል ተርታ እንዴት መራመድ አለባት? የፖለቲካ ሲስተሙ እንዲህ አርጅቷታል። ይህን መስራት የምንችለው በአንድነታችን ነው። አንድነታችን በጣም አስፈላጊነት አለው። ለድሬዳዋ ወጣቶች እኔ የማስተላለፍ የሚፈልገው አንድ ምን አንድ አካል ምን አንድ እንደ አንድ እንትን ነው መኖር የያዝ ነው። ያ ነገር መቀጠል አለበት። ፍቅር ከኢትዮጵያ ክልሎች ሁላ አርቲስቶችም ሆነ በተለያዩ ነገር በኳስም በሁሉም ነገር ቀድመን ስለነበርን አሁንም እንቀድማለን። የድሬዳዋ ፍቅር ለኢትዮጵያ ፍቅር ድሬዳዋ ኢትዮጵያ ነች ብለን ማሰብ መቻል እንትን ነው። አሁንም እንደዛ ነው። አመሰግናለሁ።
እሺ እሺ፣ ኤፍሬምስ በአንተ በኩል።
እሺ፣ ያው ሁለቱም ያሉትን ነገር ያው ብዙም ባልደግመውም በመጀመሪያ እነዚህ ማህበራዊ ድረገጽ እንደ ፌስቡክ አይነት ነገሮች ላይ ሰው መለየት ማለትም የሚጠቅመውን ጥሩ ነው፣ የሚጠቅመንም አካል አለ፣ የሚጎዳንም አካል። ስለዚህ ከእነዚህ ላይ መጠንቀቅ ነው። አሁን ሰው በብዛት ወጣቱ አሁን እየተነዳ ያለው በብዛት በዛ ነው፣ ፌስቡክ ላይ ነው። ፌስቡክ ያህል እነዚህ አይነት ነገሮች ላይ ያው ራሱን ቁጥቦ የሚጠቅመውን መረጃ መያዝ፣ የማይጠቅመውን ደግሞ ራሱን አውቆ መንቀሳቀስ አለበት። ሌላ ማለት ስንፈልገው እኔ ዜጋዋ ላይ ብዙ ጥያቄ ነው ያለው። አሁን ይህ የበር ላይ መጻፍ ሳይሆን ብዙ ጥያቄ አለን ገና የምናነሳው የሚነሱ ጥያቄዎች። ስለዚህ እንደነዚህ አይነት ነገሮች ላይ በህብረት ሆኖ ዜጋዋን ምንድን ነው እንደምናውቀው ድሮ በባቡር ዜጋዋ መጀመሪያ ያመጣቻል እንዲህ የሚባል ሀገር አሁን እንደምናያት ነው፣ ተዳክማ ነው። ስለዚህ እነዚህ ነገሮች ነው ወጣቱም ሆነ ህብረተሰቡም ከመንግስት ጋር ሆነን እኛም ይህን ነገር ነው ማምጣት፣ የድሮ ድሬዳዋን ማምጣት ነው እንጂ ያው በእንደዚህ በትክክል የምነግርሽ ነገር ይህ በብር እንደዚህ ተገዝቶ በብር እንዲህ የሚል ድሬዳዋ ላይ በምንም አይገኝም። ቅድምም ነግርሻለሁ፣ በምንም በቃ አይ መታሰብም የለበትም። በብር ተሸውዶ አገሩን እንትን የሚል ድሬዳዋ ላይ የሚጨክን ወጣት በምን ተአምር አይገኝም። ስለዚህ ይሄ ወጣት ግን እንደነዚህ ማህበራዊ ፌስቡክ የሚሏቸውን ነገሮች ላይ መረጃውን እየተጠነቀቀ እንትን ቢል ነው የምለው። ሌላ እንደተባለው እኛ ድሬዳዋ ላይ አንድ ነን ሁላችንም ማለት ነው። ያው ዛሬም ወጣቱ ቁጭ ብሎ ዛሬም ዞር ዞር ልነው ከተማውን ምንም አይነት አንድ ላይ ሆነው ማለት ነው ሁሉም። ስለዚህ ምንም የሚፈጠርም ነገር የለም ከፈጣሪ ጋር ማለት ነው። እስካሁን ያለው ነገር ይሄ ነው እንግዲህ።
እንግዲህ እናንተም አንስታችሁታል ድሬዳዋ ውስጥ ጥያቄዎች እንዳሉ፣ በማህበራዊ ሚዲያም ላይ ተደራጅተው ጥያቄ የሚያቀርቡ ሰዎች አሉ። በአንድ ከተማ ውስጥ እንዲህ የራሴን አስተያየት እዚህ ጋር እንደው ልጨምርና በአንድ ከተማ ውስጥ ብዙ ህዝቦች በሚኖርበት ከተማ ውስጥ እንኳን የስራ አጥ ቁጥር የስራ አጥ ጥያቄ ስራ አጥነት በተስፋፋበት ከተማ ውስጥ ይቅርና በትልልቅ ከተሞች ባደጉ ሀገሮችም ጥያቄዎች ይኖራሉ። ማህበረሰቡ ሁልጊዜም ጥያቄ ያነሳልና ድሬዳዋ ላይም እንደዚሁ ከአስተዳደር ከካቢኔ አሿሿም ከስራ እድል ማግኘት ጋር በተያያዘ ጥያቄ የሚያነሱ ሰዎች አሉ። እናንተ እንደዚህ ያሉ ጥያቄዎችን እንዴት ነው የምትቀበሏቸው? እንዴት ነው የምታዩዋቸው? እንዴት ነው ወጣቱ የሚያስተናግዳቸው? ሀሪፍ፣
እንግዲህ አንዳንድ ወጣት እኔ ከሁሉም ወጣት ተፈቅደለኝ የመልካም አስተዳደርም ሆነ የሁሉንም ጥያቄ በራሱ መልኩ ይጠየቃል። የሚጠይቅ ግን ሰላማዊ በሆነ መንገድ መጠየቅ እንዳለብን እኔ ያንን ማስመር ፈልጋለሁ። አንድ ወጣት ጥያቄውን ያለውን ጥያቄ ማቅረብ የሚችለው በሰላማዊ መንገድና በጠረጴዛ ዙሪያ ብቻ መሆን ያለበት ይመስለኛል። ምክንያቱም በዘመናዊ አስተሳሰብ ውስጥ ያለው ወጣት ይህን ነገር በማራመድ በሀይልና በኖት ለውጥን ማምጣት አንችልም። ለውጥን ማምጣት የምንችለው ሰላማዊ ትግል ጫፍ ላይ ሆነ ነው ትግላችን መከናወን ያለብን። የወጣቱን የኢኮኖሚያዊ ማህበራዊና ፖለቲካዊ ጥያቄዎች ይኖሩታል። አንድም ሰው ጥያቄ ይኖረዋል። እንዲሁም ደግሞ የሀሳብ ልዩነት የሚል ይኖራል። የሀሳብ ልዩነት ደግሞ እርግማን አይደለም። ያንን ሀሳብ ልዩነት ግን ወደ ጥሩ አጋጣሚና መልካም አጋጣሚ ተጠቅሞ ተረዳቶ አብሮ መቀጠል ጥሩ ነው። ምክንያቱም አንድ ሀገር ነውጥ ውስጥ ያሉ ሀገራቸውን ምሳሌ አድርገን ማየት እንችላለን። አሁን ላይ ያሉ የተወሰኑ አገሪቷን ኮንትሮባንዲስቶች እና ትናንት አገሪቷን ሲበዘብ የነበረው ሀይሎች በዚህ ሰላማዊ ሆኖ አገሪቷ እንድትጓዝ ሳይፈልጉ ይችላሉ። እኛ ደግሞ የእነሱ መጠቀሚያ መሳሪያ አንሆን የሚል አስተሳሰብ ያለ ያለውን የመልካም አስተዳደር ችግር፣ ፖለቲካዊ፣ ኢኮኖሚያዊ ጥያቄ፣ የስራ አጥነት ጥያቄያችን እንዳለ ነው አለ የሚጠበቅ አይደለም። ያውም ከጊዜ ወደ ጊዜ ያው እንደ መንግስትም ሆነ እንደ መስተዳደር የተሰሩ ያለ ስራዎችን ቢኖሩም ያው በቂ ነው የሚል አንተን አስተሳሰብ የለኝም። ወጣቱ ላይ ብዙ የሚሰራና ወጣቱ ወደ የሚፈለገው ዓላማ ማድረስ ይገባዋል መንግስት ብዬ አስባለሁ።
እሺ፣ በጣም አመሰግናለሁ ሀሪፍ። እንግዲህ ሰዓትም ስለሌለን እናጠቃልለውና ይህንን ውይይት እንደው ደጋግመን እናደርገዋለን። ሌሎች ወጣቶችን ጥያቄዎችን የሚያነሱትንም የከተማውንም ነዋሪዎች ብዙውን ጨምረን እኛም በተቻለን መጠን የውይይቱን መድረክ በዚህ ምድል እንድትጠቀሙበት ለማድረግ እንሞክራለን። እና እስቲ ጨላ ደግሞ አንተም ማጠቃለያህን ስጠን።
አመሰግናለሁ። ድሬዳዋ ለአስር ሺህ ጥያቄዎች አሏት። በሌሎች ክልሎች ላይ የተወሰደው ሪፎርሞች ድሬዳዋ አልገቡም። ለአስር ሺህ ወጣቶች ለአስር ሺህ ጥያቄ አላቸው።
ብዙ ጥያቄ ማለት ነው።
ምን አይነት አግባብ መሆን አለበት በሚለው መልኩ ላይ ጥያቄው ስንጠይቅ የሚመልስልን አካል ነው የምንጠይቀው።
ያ ደግሞ ዲስፕሊን ባለው መልኩ መሆን አለበት። ለአራት ዓመታት ለብዙ ዓመታት ሌሎች ክልሎች ላይ ያ ነገር ይህ ሲደረግ ዛሬ እኮ ያ ሁሉ ጥፋቶች ይህን ሲስተም ቀይሮልኝ መልካም መልካም ሰዎችን አምጥቶልኛል። ያ ደግሞ በንደዛ አይነት መልኩ ተክዜችን ሳያስፈልገን አሁን የሚያስፈልገን የሚሰማን መንግስት አግኝተናል፣ እየሰማን ነው ያለው። ያ የሚሰማንን መንግስት ደግሞ በተደራጀ መልኩ የእኛን ጥያቄ ማቅረብ መቻል ነው። ያን ጥያቄ ስናቀርብ በልዩነት አይደለም በአንድነት ቆመን ምንድን ነው ወጣት የሚያስፈልገው? ምንድን ነው ይህን ሀገር ከበጊት ሀገሮች ጠርታ ማድረግ ኢትዮጵያ የሚያስፈልጋት ይሄና ይሄ ብቻ ነው። የህግ የበላይነት፣ ህግ ሳነካ ያ ህግ የተቀመጠው ለእኛ ነው፣ ለነዋሪ ነው፣ ለኢትዮጵያ ህዝብ ነው። ያን የሚያቀብቅ መቻል አለብን። አመሰግናለሁ።
እሺ ኤፍሬም፣ እስቲ በአንተ በኩል ማጠቃለያውን ለእነሱም ያነሳሁትን ተመሳሳይ ጥያቄ ነው የማነሳልህ። ለአንተም ምን መደረግ አለበት የሚለውን ማጠቃለያ ስጠንና እንዳልኩት በሌላ ጊዜ ደግሞ እንመለሳለን።
ያሉ ጥያቄዎች አሉ፣ በርካታ ጥያቄዎች የሚነሱ ህዝቡን የተወሰነ አካል ያልገባው አሁን ስቲል ወጣቱ በብዛት እያነሳ ድሬዳዋ ላይ ያለው 40-40-20 የሚባል መዋቅር አለ፣ ድሬዳዋ ላይ ማለት ነው። ያ 40-40-20 የሚለው መዋቅር እዛ 40 በዛ 20 አነሰ አይደለም። ሰው በተቃራኒ አንግል የተወሰነ እየተረዳው ስላልሆነ ነው ማንሳት የፈለግኩት። ይህ 20 የሆነበት አካል የድሬዳዋ ልጅ ሆኖ ማለት የድሬዳዋ ነዋሪ ድሬዳዋን ያስተዳድራል፣ የድሬዳዋ ነዋሪ የተማረ ማለት ነው። በቃ ማንም ይሁን ማንም፣ ለምን እዛ ጋር 40 ሆኖ የተቀመጠው 100 ለምን አይሆን? ማንም ምንም የለበትም ድሬዳዋ ላይ። ግን ያ ሰው የተማረው ሰው ድሬዳዋን ያስተዳድራል የሚል ጥያቄ ነው። አንዳንድ ሰዎች እነዚህ ነገር ሽፋን ያነሱና አሁንም መታለፍ የሌለበት ነገር እንዲህ ተባላችሁ 40 ናችሁ እናንተ አሉ 20ዎቹ፣ እንደዚህ አይነት ነገር መሆን የለበትም። ማንም እንደዚህ አይነት ጥያቄ አላነሳም። የፈለገው ሰው ድሬዳዋን የድሬዳዋ ልጅ ነኝ፣ ጫላ ጨላም የድሬዳዋ ልጅ ነው፣ ሁሉም በቃ የድሬዳዋ ልጅ መቶ ነን። በቃ ይህን ነው እየተንቀሳቀሰ ያለው ወጣቱን ጥያቄ። ይህን ግን ቢሆን በሰላማዊ ነው፣ እስከዛሬ ምንም ኮሽታ የለም። ወጡም ጥያቄውን በሰላም እየገለጸ ነው እስካሁን ያለው ወጣቱ። ግን አንዳንድ ሰዎች ይችን በመመንዘዝ ማጋጨት የሚፈልጉ ሰዎች አሉ። ስለዚህ ያ አይደለም ዋናው አላማው። የፈለገ ሰው ይምራ ድሬዳዋን፣ ማን አማራም፣ ኦሮሞም፣ ሶማሌም፣ ትግሬም ሁሉም ይምራት የሚፈልግ ግን የተማረ ድሬዳዋን የሚያውቃት አሁን ተወላጅ ካልን ወደ ሌላ ውስጥ እየገባ ነው። ተወላጅ እንዳይሆን ድሬዳዋን የሚያውቃት በደንብ በቃ ድሬዳዋን የሚያውቃት ድሬዳዋዊነት የሚሰማው የድሬዳዋ ልጅ ሆኖ የተማረ ይምራት የሚል ነገር ጥያቄዎች አሉ። እነዛንም መንግስት እያያቸው ነው፣ ምላሽ ይሰጣቸዋል። የድሬዳዋ ልጅ ግን ሁሉም አሁንም አንድ ነው በሚለው ነው የማጠቃለል።
እንግዲህ ቅድምም አንስተናል፣ ወደ ጥያቄዎቹና ከተማ ውስጥ ወደሚነሱት ነገሮች ገባ ኤፍሬም። እኛም እንደ አሜሪካ ድምጽ ሬዲዮ እድሎቹን አመቻችተን ውይይት የሚደረግበትን መድረክ እንከፍታለን ብዬ ተስፋ አደርጋለሁኝ። እናንተ እርስ በርሳችሁ አሁን ትተዋወቃላችሁ፣ ውይይት ታደርጋላችሁ ወይስ ዛሬ በእኛ ሬዲዮ ላይ ነው የተገናኛችሁት?
የተለያየ ቀበሌ ብንሆንም የምንተዋወቀው ወጣቶች ነበር። እኔ ጨላንም አቶ አርገ ኤፍሬም ነጠቅምም አቶ አርገ።
እናንተስ ጨላና ኤፍሬም?
ያው እንዳለው ሁለቱንም ያው እንተዋወቃለን። ስለዚህ ያው እንደዚህ በአይን ሳይሆን ዜዳ እንደምታያት ጠባብ ናት። ያው ሁላችንም እንደ ቤተሰብ ነን ብለናል። ይህ ሁለቱንም አውቃቸዋለሁ።
ስለዚህ ከተማችንን በሰላም እንጠብቃለን እያላችሁ ነው?
ትክክል።
ድሬዳዋ ከተማ ውስጥ ችግር ቢፈጠር እናንተን ነው መልሼ የምጠይቀው።
ማህበራዊ ኑሮ ላይ ፓርቲስፔት እያደረጉ አብረው የሚኖሩ ሰዎች ናቸው። ያንን ነገር ለመመለስ ነገ ደግሞ ብዙ ሚዲያዎች ይመጣሉ። ድሬዳዋ ላይ በምታዋወቅ ዩዘር የምለው ጉዳይ እንደማይ ተመልሶ በዚህ አይነት ምክንያት ሀይሎች ራሱ ድሬዳዋን እንደማያስቡ ቃል ልገባላችሁ እፈልጋለሁ። ይሄ የሚደረገው በእኛ ጥንካሬ ነው ይላለሁ። አመሰግናለሁ። እናንተም በየጊዜው ደውሉልኝ። ሌላ ወጣቶች ካሉ ሀሳብ ያላቸው እንደዚህ የተለያዩ ወጣቶች ሽማግሌዎችም አሉ፣ አዋያቸው። ሚዲያ ችግር ስላለብን በሚዲያ በኩል አሜሪካ ድምፅ ሬዲዮም ዛሬ እንደዚህ እንደደወላችሁልን ሌላ ጊዜ እንደደወላችሁ መወያየት አለብን። በኢኮኖሚ ዙሪያ፣ በተለያዩ በፖለቲካሊ በብዙ ነገር ሚዲያ ተረሳ ስላለች ይህን ነገር ማድረግ አለብን ይላለሁ። አመሰግናለሁ።
አመሰግናለሁ። ሶስታችሁንም እግዚአብሔር ይስጥልኝ። አመሰግናለሁ።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ወደሚቀጥለው ዝግጅት ከመሸጋገራችን በፊት ሙዚቃን ጋብዛችሁ አባዳማ በወንዲማክ እናመሰግናለን ወንዴ ማክን። ወደ ተከታዩ ዝግጅታችን እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ ባለፈው ሳምንት ወደ ጅዳ ሳዑዲ አረቢያ ሄደው የነበረ ጊዜ ንጉሥ ሳልማን ለሁለቱም መሪዎች አድናቆታቸውን ገልጸው ሽልማትም አጥልቀውላቸዋል። ኢትዮጵያ ከሳዑዲ አረቢያና ከተባበሩት አረብ ኤምሬትስ ጋር ያለችበት የሞቀ ግንኙነት ኢትዮጵያን ወደ የመን ጦርነት ይጎትታት ይሆን የሚል ስጋት እያሰሙ ያሉ ብዙዎች ሲሆኑ ያንን ስጋት በሐሳብ ደረጃ እንደሚያከብሩ ያስታወቁት የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ሚኒስትር አቶ ፍጹም አረጋ ሀገሪቱ ወደዚያ ቁርቁስ የምትገባበት ምክንያት እንደሌለ ለአሜሪካ ድምፅ ተናግረዋል። በዚህ ጉዳይና በሌሎችም አካባቢያዊ ጉዳዮች ላይ ምርምር የሚያደርጉትና ጽሑፎችንም የሚያወጡት የቀድሞው የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ ባወጡት አንድ ጽሑፍ የአካባቢውን ጂኦፖለቲካዊ መስተጋብርና ተጽዕኖ አሳዳሪ ያሏቸውን ዓለም አቀፍ የዲፕሎማሲ ምጣኔ ሀብታዊና ወታደራዊ እንቅስቃሴዎችን ተንትነዋል። ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ፣ እንደምናመሹ።
ጤና ይስጥልኝ ሰለሞን አባተ፣ እንደምን አለ?
እግዚአብሔር ይመስገን። የት ነው ያሉት አሁን ሻለቃ?
እኔ አሁን ናሚቢያ የሚባል ሀገር ነው ያለው።
እሺ፣ ዊንድሆክ ነው ያሉት?
ወንድክ ወጣ ብሎ
እሺ
አው እዛ አካባቢ ነው ያለው።
እሺ ሻለቃ ሰሞኑን አንድ ጽሑፍ አውጥተው ነበር የኢራንና የሳዑዲ አረቢያን የባላንጣነት ግንኙነት አስመልክቶና ለአፍሪካ ቀንድ አካባቢ ሁለቱ ወገኖች ያደረጉ ያሉትን በበላይነት በአካባቢው ለመቆየት ወይም አካባቢውን ለመያዝ ያደረጉ ያሉትን ትግል የሚጠቋቁም ጽሑፍ አውጥተው ነበር። ሻለቃ ለመሆኑ ምንድን ነው ስጋቶ?
አመሰግናለሁ ሰለሞን። በመጀመሪያ የጽሑፉን ጥናት መናጠነው አንድ ድርጅት አለ፣ የምሰራበት ድርጅት በቮለንቲርስ በሪሰርቸርስ።
እርስዎ የሚመሩት ድርጅት ነው?
ስርድስ አፍሪካ ስትራቴጂክ ኤንድ ሴኪሪቲ ስታዲስ፣ የአፍሪካ የስትራቴጂና የሴኪሪቲ ምርምር ድርጅት ነው። ስራችን በአፍሪካ ውስጥ ግጭቶች እንዳይፈጠሩ የተፈጠሩም ካሉ የሚቀዘቅዙበትን መንገድ መመራመርና ጽሑፎችን መበተን ነው እና ምርምሮችን ለመንግስታትና ለሚያገባቸው መበተን ነው። ሌላ ምንም አላማ የለንም፣ አንወግንም። ግን ኦብጀክቲቭ ሆኖን ከራቅ ብለን ሁኔታዎቹን ተመልክተን ይሄ ነገር ይሄን ይመስላል እንዲህ ይመስላል ብለን ግምገማ እናቀርባለን። ያንን ተመርኩዘው መንግስታት የራሳቸውን ፖሊሲ ይቀይሳል፣ ሀገራቸው ጥቅም በሚመች መንገድ ፖሊሲያቸውን የውጭ ፖሊሲያቸውን ይቀይሳሉ። የእኛ አላማ ይሄ ነው። ስለዚህ ሀሳብ ስናቀርብ ወግነን አይደለም፣ ለኢትዮጵያ መንግስትም ሁሉም ያን መንግስት ወግነን አይደለም። ይሄንን በተመለከተ በቅርቡ የወጣው ጽሁፍ በኢራንና በሳውዲ አረቢያ በሚመራው ግሩፕስ መካከል በአፍሪካ ቀንድ ላይ የሚደረገው ፉክክር ምን ይመስላል የሚል ነው። ያ ምን ይመስላል የሚለውን እሱ ነው ለማብራራት የሞከርኩት እና ረጅም ነው። ግን በጠቅላላው ኢራንና ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ሆነው ጋልፍ አላያንስ የሚባሉት ቡድንና የሱኒ
የፋርስ ባህረ ሰላጤ አካባቢ ሀገሮች ጥምረት ማለት ነው።
የፋርስ ባህረ ሰላጤ የኢራን እንግዲህ የሺአ ተከታዮች አስከትሎ ኢራን የራሱን ኃይል እዛ አካባቢ የራሱን ደጋፊዎች እያቋቋመ ነው። አንድ አላያንስ አለ። በዚህ በኩል ደግሞ በሳውዲ አረቢያ እና በዩናይትድ አረብ ኤምሬትስ ሲመራ የሱኒ አላያንስ ሆኖ ተፈራርመው ያው አንዱ ከአንዱ ጋር ነው። የመን ላይ የምናየው ጦርነት የየመን ጦርነት አይደለም፣ ከየመን ህዝብ ጋር የተያያዘ አይደለም። የኢራንና የሳውዲ አረቢያ የነዚህ ጦርነት ነው የመን ውስጥ የምናገኘ ፕሮክሲ የሩቅ በረጅም ርቀት የሚደረግ የነሱ ነው። አሜሪካንም እዛ ውስጥ አለበት።
በእጅ አዙር የሚካሄድ ማለት ነው።
አዎ በእጅ አዙር እሱ ነው። እና እንግዲህ ይህንን ለማድረግ አፍሪካ ቀንድ ውስጥም እንግዲህ እያንዳንዳቸው ሽሚያ ያደርጋሉ። አሁን ማንን እንያዝ ከማን ጋር እንወግን የሚል ፉክክር አለ። ይሄ ፉክክር ነው በዛ ጽሑፍ ላይ ለማሳየት የሞከርኩት። ምንድን ነው የሚታየው አሁን በአፍሪካ ቀንድ ላይ ስንል እዛ ላይ የሚታየው ያው በግልጽ የሚታየው የሚታወቀው የሚሊተሪ ቤዝ ጦር ሰፈሮች የማቋቋም ውትድርና ትምህርት የመስጠት መሳሪያ የማቅረብ ብዙ እንቅስቃሴዎች አሉ በእነዚህ ወገኖች። ኢራን ከዛ ስዕል ውስጥ ወጥቷል፣ ምክንያቱም ሱዳን ነበር የሞከረው። ኢራን ከዛ ስዕል ወጥታለች። አሁን በአጠቃላይ የገልፍ አላያንስ ነው እንግዲህ እዛን የሚያደርገው። አሰብ ላይ ያው እንደሚታወቀው ዩናይትድ አረብ ኤምሬትስ ቤዝ አለው፣ መሰረት አለው። አሰብ ላይ ሳውዲ አረቢያ ለመስራት እየሞከረ ነው። ቱርክ ደግሞ ሶማሌ ውስጥ አላት። ከዛ በጠቅላላው ጅቡቲን ያየን እንደሆነ ጅቡቲ በዓለም ውስጥ የሌለ የጦር ሰፈር ክምችት ነው ያለው። ጃፓንና ቻይናዎች አዲስ የመጀመሪያ ጊዜያቸው ነው በውጭ ሀገር በአፍሪካ ውስጥ በአፍሪካ አካባቢ ቤዝ ሲመሰርቱ። ጃፓንና ቻይናም ሳይቀር ቤዝ አላቸው። አሜሪካ ቤዝ አለው፣ ፈረንሳይ ቤዝ አለው። እና የእነዚህ ሁሉ ትርምስ ነው እዛ የምናየው።
ወደ 11 የሚሆኑ ሀያላን መንግስታት ጅቡቲ ላይ ወታደራዊ መደቦችን እንዳቋቋሙ ነው ከተለያዩ ምንጮች የምሰማው።
ልክ ነው እሱ ሁሉ አለ። እንደሱ ሁሉ ዘርዝሬዋለሁ እዛ ጽሁፍ ላይ ሁሉ አለ ጅቡቲ ላይ። ያ ሁሉ ክምችት እንግዲህ ምንድን ነው የምንለው፣ ለምንድን ነው ትላለህ። አንዳንዱ የኢኮኖሚ ጥቅም አለው፣ በኢኮኖሚ አንጻር ነው። የኢኮኖሚ ስትራቴጂክ የኢኮኖሚክ ጉዳይ ነው። ሌላው ደግሞ የፖለቲካ ጥቅም ያላቸው እና የሚያራምዱት አጀንዳ ያላቸው ናቸው። ስለዚህ አለ ምክንያት እዛ አልተከማቸው። እንግዲህ ጅቡቲ ያለችበት ያ ባህረ ሰላጤ በቀይ ባህርና ህንድ ውቅያኖስን የሚያገናኘው ወደ ሜዲትራኒያን የሚያገናኘው በጣም ወሳኝ የሆነ ቦታ ነው። ቀይ ባህርን በጠቅላላ አረቦች ሲመኙት የነበረ ከአረብ ሊግ አብረ ሊግ ፈረሰ። አረብ ሊግ በነበረበት ጊዜ ዋና አላማቸው ቀይ ባህርን የአረብ ባህር ለማድረግ ነበር የሚፈልጉት። ያ አልሆነም። አሁን ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ በሚያደርጉት ሽሚያ ቀይ ባህር ላይ ሙሉ ቁጥጥር አላቸው። ግብጽ ከነሱ ጋር ነች፣ ሱዳን ከነሱ ጋር ነች፣ የመንን ለመያዝ እየሞከሩ ነው። ኤርትራም ያው በጋልፍ አሊያንስ ውስጥ ተባብራለች እና አሁን ቀይ ባህር ንጹህ ሶማሌ ውስጥም ቤዛ አላቸው። በጠቅላላ ያንን ሰላጤ ቁጥጥር ውስጥ አግብተውታል። በዚህ አንጻር ነው እንግዲህ ይህንን ፉክክር ስናይ የፖለቲካ ይዘት ስላለው ማናቸውም አገሮች እዚህ አሊያንስ ውስጥ ሲገቡ የፖለቲካ ግንኙነት ሲፈጥሩ ይሄንን መመዘን ያስፈልጋል። አጀንዳቸው ምንድን ነው የሚለው። ሩሲያ ሱዳን እየገባች ነው። ህንድም እንደገና ሌላው ቀርቶ ህንድ እንኳን ጅቡቲና እዛ አካባቢ ለመግባት እየሞከረች ነው። በጠቅላላ ብዙ ትርምስ ነው እዛ ውስጥ ያለው እና እዚህ ትርምሱ ሲገባ የፖለቲካ ትርፍም አለው ኪሳራም አለው። ያ የፖለቲካ ጥበብ ያላቸው ሰዎች ያንን መዝነው ነው የሚገቡት። ምን ያስከትልብኛል የሚለው የሃይማኖት ምክንያት አለው እና እንደሚታወቀው አውቀው የሳውዲ አረቢያ አላማ በመንግስትም መንግስትና ሃይማኖት አንድ ስለሆነ የሳውዲ አረቢያ አላማ ውሃቢዝን ለማራመድ አፍሪካ ውስጥ በጠቅላላው በመካከለኛው ምስረቅም በጠቅላላው ያ አላማ ስላላት ያንንም ለማራመድ ጭምር የምናገራለን። ማስረጃዎች ሁሉ አሉ። ስለዚህ ይህን ሁሉ ይዘት ስላለው ከዛ ይዘት ጋር ተመዝኖ ነው የፖለቲካ ግንኙነት የሚፈጠረው ለማለት ነው። ያንን ለማስጠንቀቅ ነው ያ ጽሑፍ የቀረበው።
እንግዲህ ሻለቃ ዳዊት፣ በተለይ ደግሞ ኢትዮጵያ የትኩረት ማዕከልም ሆና አያታለሁ አንዳንድ ቦታዎች ላይ በጽሑፎም ውስጥ ማለት ነው። በዚህ ሁኔታ ውስጥ በጠቅላይ ሚኒስትር አብይ አህመድ አስተዳደርና በሳዑዲ አረቢያ እንዲሁም በተባበሩት አረብ ኤሚሬቶች መካከል ያለው ግንኙነት የተሟሟቀ ይመስላል። እነዚህ ሀገሮች ድጋፋቸውን ለኢትዮጵያ በግልጽ እየቸሩ ነው እየሰጡ ነው ማለት ይቻላል። ሰሞኑንም ጠቅላይ ሚኒስትሩ ወደ ጅዳ ሄደው ሽልማት አግኝተዋል። እንደዚሁም ፕሬዚደንት ኢሳያስ አፈወርቂ የኤርትራው። በዚህ ሁኔታ ውስጥ እዚህ ውስጥም ከገለጹት ሁኔታ ጋር ሲያስተያዩት ምንድን ነው የሚመስለው የኢትዮጵያ ወደዛ መሳብ ወይም በዚህ ቡድን ውስጥ ብዙ መታየት?
አዎ፣ ከእንግዲህ በእኛ በኩል በእኔ በኩል ሁኔታዎችን ማሳወቅ ነው። ካሳወቁ በኋላ ያ የመንግስት የሚወስደው እርምጃ ከአገሩ ጥቅም ጋር አያይዘው ይወስዳል የሚፈልገውን እርምጃ። በእኛ ግምት ግን የምንፈልገው ምንድን ነው፣ ባለማወቅ ሳይሆን አውቀው የሚገቡበት የሚወስዱት እርምጃ መሆኑን ለማሳወቅ ነው እና ጠቅላይ ሚኒስትር አብይ እንግዲህ ይህንን እርምጃ ወስደዋል። እኔ በበኩሌ እኔ ሳይሆን በጠቅላላው እንደው ኢትዮጵያን በተመለከተ ስመለከተው ከኤርትራ ጋር የተደረገው ግንኙነት በጣም የሚያስደስት የሆነ ሁላችንም ሪጅኑንም አካባቢውንም በጠቅላላ የሚያስደስት እና ሰላም እና የኢኮኖሚ ብልጽግና ሊያመጣ የሚችል ግንኙነት ስለሆነ ሁላችንም በግልም የምንደግፈው ነው። በስትራቴጂክ ጥናት እኛም ሆነን ሌሎችም ብዙዎች የሚደግፉት ነገር ነው። ነገር ግን ከዚህ ጋራ ሲደረግ ከአንዱ ወገን ጋር የወገኑ ላለመምሰል ጥንቃቄ ያስፈልጋል። ለምሳሌ ይሄ ፊርማ ነው ይፈርማሉ የተባለው፣ ሲፈርሙም ያየነው አንድ ፊርማ ነው። ይዘቱንም አላውቅም፣ ግን ጀዳ ሄደው የፈረሙ የተባለው ተቀምጠው ሲፈርሙ የገልፍ ኒውስም ያወራው እሱን ነው። እና ፊርማም ሆነ ይሄ ምናልባት አያስፈልግ ይሆናል። ይሄንን በአፍሪካ ዩኒየን ደረጃ ማድረግ እንጂ ተጎትቶ እዛ ሄዶ ማድረግ ተገቢ ነው ተገቢ አይደለም የሚል የነአሴን ግምት አገባለሁ፣ ግን አላዋቂ ሊሆን ይችላለሁ። እኔ ሁኔታውን አላውቀውም። ነገር ግን ይሄንን አረብ ሀገር ሄዶ ጀዳ ሄዶ ከማድረግ በአፍሪካ ዩኒየን ውስጥ ማድረግ ይሻል ነበረ፣ ከአፍሪካ ጋር ያቀራርባል የሚል ግምት አለኝ።
ግን የጠቅላይ ሚኒስትሩ ጽህፈት ቤት የሚለው ጅዳ ላይ የተፈረመው የሰላም ስምምነት አይደለም። የሰላም ስምምነት ከኤርትራ ጋር የተፈረመው አስመራ ላይ ነው። ባለ አምስት ነጥብ የሰላም ስምምነት ማለት ነው። ጅዳ ላይ የነበረው ያንን የሰላም ስምምነት ተግባራዊ ማድረግ በሚቻልባቸው መንገዶች የሳዑዲ አረቢያ መንግስትና የተባበሩት አረብ ኤሚሬቶች የሚሰጡትን ሊሰጡ የሚችሉትን ድጋፍ የማጠናከሪያ እንደ የጋራ መግለጫ አይነት እንደ ኮሚኒኬ አይነት ነው የተደረገው የሚል ነው።
ጥሩ ነው። እንደሱ እንግዲህ ይህም ቢሆን እኔ የራሴ በዩናይትድ አረብ ኤሚሬትስና ሳውዲ አረቢያ አለ ምክንያት ይህን ሁሉ አያደርጉም። የራሳቸው ምክንያቶች ያላቸው
ምንድን ነው ብለው ያስባሉ። ይሄ
በተለያ በኢኮኖሚ በኩል የሚፈልጉት አለ። ኢትዮጵያ ውስጥ ገብተው እርሻ ማስፋፋት ይፈልጋሉ። ሌላ ነገር ይፈልጋል። ብዙ ነገሮች ማድረግ የሚፈልጉት አለ። ከእሱ ጋር ሁሉ የተያያዘ ሊሆን ይችላል። ግን ዝርዝሩን እኔ አላውቀውም። የውጭ ጉዳዮቹ ሊመረምሩ ይችላሉ። በእኔ በኩል ግን ስመለከተው በዛ በኩል ያለ ሁል ጊዜ ኢትዮጵያን እዛ ውስጥ ለመክተት የሚደረግ ዘለዓለማዊ ጥረት ነው። በዛ በኩል ያለ በአረቦች በኩል ያለ ይሄ በውጭ ጉዳይ መሆኑን ስናጠና የነበረ ነው። በሁሉም ቦታ ስናጠና 40 ዓመት ሲጠና የነበረ ነገር ነው እና ያ ሁኔታ ኢትዮጵያን ተያያዥ እንዳያደርጋት፣ ጥገኛ እንዳያደርጋት እና የማትፈልገውን ነገር እንዳታደርግ ሁኔታ ውስጥ እንዳይከታት፣ ከዛ ደግሞ ለመውጣት በምትፈልግበት ጊዜ ደግሞ ሌላ የመንም ሆነ ሌላ ቦታ እንደተፈጠረ ሁኔታ ደግሞ እዛ ውስጥ ደግሞ ችግር ውስጥ እንዳትገባ ጥንቃቄ ያስፈልጋል። ባለማወቅ እንዳይደረግ የማስጠንቀቅ ጉዳይ ነው።
እዚች ጋር አንድ ጊዜ ይቅርታ፣ ለማቋረጥ አይደለም እያብራሩልኝ እንዲሄዱ ለመጠየቅ ብቻ ነው። ቅድም የገለጿቸው ሰላማዊ የሆኑ ግንኙነቶች፣ የመዋዕለ ንዋይ ግንኙነቶች፣ የልማት ግንኙነቶች እንዳሉ ሆነው ምናልባት እነሱን ራሱን በቻለ አጀንዳ ልንፈትሻቸው እንችላለን። እንዳሉ ሆነው መቼም እርሶ የአፍሪካ የስትራቴጂና የሴኪሪቲ ምርምር ተቋም መሪም ነዎትና ተቋሞ በምርምር ደረጃ የያዘው የጨበጠው እነዚህ የፋርስ ባሕረ ሰላጤ ሀገሮችም ይሁኑ የአራቢያ ልሳነ ምድር አገሮች በአካባቢው ያላቸው ተጽዕኖ ምን እንደሚመስል ሊያሳይ የሚችል ማስረጃ ካሉት፣ በተለይ ደግሞ ኢትዮጵያን የሚመለከት በተለይ ደግሞ የሰሞኑን የኤርትራ የኢትዮጵያና የሳዑዲ አረቢያና የአረብ ኤሚሬቶችን በሌላ ወገን ደግሞ ያለውን ግንኙነት በሚመለከት
በዚህ በኩል እዚህ ውስጥ ጥልቅ ውስጥም አልገባንም። እንደዚህ ያለ ማስረጃም የለኝም። ጠቅላላ ያለውን ፉክክር ነው የምንገልጸው። ፉክክሩ ከስትራቴጂክ የሆነ የኢኮኖሚ የአይዲዮሎጂ ይሄን የመሳሰለ ፉክክሮች አሉ፣ ያው የሚታዩ ናቸው። ያ እንግዲህ አንዱ ከአንዱ ጋር ቢጋጭ አንዱ ከሌላው ጋር የመሰለ ስትራቴጂክ አስተላለፎችን ስለሚለውጥ እዛ ላይ ጥንቃቄ ያስፈልጋል ከማለት ውጪ እኔ ሁኔታው ጥንቃቄ እስካለበት ጊዜ ድረስ የሚጎዳ ነገር ይኖራል ብዬ አላስብም። ነገር ግን ጥንቃቄ ይሞላበት የሚል ነገር ነው መናገር የምንችለው እንጂ ይሄ ነገር ይሄን አመጣ ብዬ የምናገረው ነገር የለኝም። ነገር ግን ሁሉም የራሱን ጥቅም ይዞ እዚህ ስለሚገባ የጦር ሰፈርም ያላቸው ጦር ሰፈርም የገነቡ ሆነ እነሱም ደግሞ በሌላም አንጻር ደግሞ ያላቸውን ጥቅም ለማስከበር ብዙ ጥረት ስለሚያደርጉ እዛ ላይ ማናቸውም ሀገር ሲገባ ሲወግን ጥናትና እውቀት ያስፈልጋል። እኛ ያን እውቀትና ጥናት መስጠት ነው እንጂ ዝርዝሩ ነገር ውስጥ ምንም የማውቀው ነገር የለኝም።
ሻለቃ፣ መቼም እውነት ነው የዓለም ታሪክ የዓለም ፖለቲካ ታሪክ በአጠቃላይ ሀገሮች የራሳቸውን ጥቅም በማስከበር ላይ እየተመረኮዘ ነው። በቅድሚያ በሉዓላዊነታቸውና በደህንነታቸው ላይ የተመረኮዘ ግንኙነት ነው የሚያደርጉት። ከማንም በላይ የሚያደርጓቸው ግንኙነቶች፣ የሚገቡባቸው ውሎች የራሳቸውን ጥቅሞች የሚያስጠብቁ መሆናቸውን ማረጋገጣቸው አንድ ነገር ሆኖ በአሁኑ የአራቢያ ልሳነ ምድርና የምስራቅ አፍሪካ ጂኦፖለቲካዊ ሁኔታ ኤርትራ፣ ኢትዮጵያ በአንድ በኩል፣ በሌላ በኩል ሳዑዲ አረቢያ ሱኒዎች እያሉ ነው የጠቀሷቸው በዚህ ጽሑፎ ውስጥ ምንድን ነው የሚያስከትለው ችግር? እነዚህ ሀገሮች ወደ ጠበቀ ግንኙነት ቢሄዱ ችግር አለ ብለው ያያሉ? በአጠቃላይ
መወገን ይመጣላ። ከአንዱ ጋር መወገን አንዱና አንዱ ቢጋጩ ከአንዱ ጋር መወገን ሊመጣ ነው።
ኢትዮጵያ ብትወግን የምታጣው ነገር ምንድን ነው? የምታገኘው ነገር ምንድን ነው? ያ መወገንስ ከምንድን ነው የሚነሳው?
የሚወገንበት ጊዜ አለ። የግድ አቋም የሚወሰድበት ጊዜ አለ። አቋም ተወስዶ ምንም የሚያስመጣውን ነገር ሁሉ አገራዊ የብሔራዊ ጥቅማችን ጋር የተያያዘ ስለሆነ የሚያስከትለውን ነገር ሁሉ ለመቋቋም ዝግጁ ነን ብሎ አንድ አቋም ይዞ መግባት ይቻላል። ይሄ ሁሉ ከተመርምሮ መወገን ይቻላል። ነገር ግን እንደምናየው በአሁኑ ጊዜ ይሄን ጋር ተወጋግኖ የደረሰም ጉዳት አለ። ኢራክ ላይ ያለው ጦርነት አለ፣ ሲሪያ ላይ ያለው ጦርነት አለ፣ የመን ያለው ጦርነት አለ። ብዙ ቦታ ላይ የሚደረጉ ጦርነት በዚህ ምክንያት ስላሉ ከዛ ውስጥ ላለመግባት ጥንቃቄ ያስፈልጋል። ዲፕሎማሲ ሁል ጊዜ የጥንቃቄ ጉዳይ ነው። ዲፕሎማሲ ሁል ጊዜ መራቅ አይደለም፣ መሸሽ አይደለም፣ ሁኔታ ውስጥ ገብቶ በጥንቃቄ የመስራት ጉዳይ። ብሔራዊ ጥቅምን በማይነካ ነገር እንዴት ያለ ዲፕሎማቲክ ግንኙነት ይኖረኛል ብሎ ስትራቴጂክ ከሆነ እርምጃ መውሰድና ስትራቴጂክ ከሆነ ፖሊሲ መቀየስ ነው ዲፕሎማሲ ማለት። መራቅ አይደለም፣ መገለልም አይደለም። ከኢንተርናሽናል ሲስተም ውስጥ ወጥተን ልኖር አንችልም። ኢትዮጵያ ማለት ማንም ሀገር ኢንተርናሽናል ሲስተም ውስጥ እንግዲህ ጎበዝ ዲፕሎማት የሚያሰኘው ምንድን ነው? ኢንተርናሽናል ሲስተሙ እንዴት ኦፐሬት እንደሚያደርግ እንዴት እንደሚሰራ አውቆ የሚወስዱትን አቋም የመውሰድ ጉዳይ ነው። ይሄ ዲፕሎማሲ ይባላል። ይህንን ለማሳወቅ ነው። ይህን ደግሞ ለማወቅ መንግስት ራሱ ጥናት ድርጅቶች ላይኖሩ ይችላሉ። ገለል ያሉ ድርጅቶች የበለጠ ያውቃሉ። ከጥቅም አንጻር ሳይሆን ከሩቅ ርቀት ተመልክተው ነገሮችን እነሱን በሚያዩት መልክ ሳይሆን ከውጭ በምንመለከተው መልክ ማሳየት እንችላለን። ያን አይተው መወሰን የእነሱ ጉዳይ ነው። ሞር ኢምፖርታንት ዋናው የራሳቸውን ጥቅም የሚያውቁ እነሱ ናቸው። ሪሰርች ሴንተሮች አይደሉም። ተመራማሪዎች ፋክቱንና ሁኔታውን ማቅረብ ነው። ከዛ በኋላ ግን መወሰድ ያለበትን እርምጃ ለሀገራቸው በሚጠቅም ነገር የመንግስታት ጉዳይ ነው።
እርሶም አንስተውታል ሻለቃ፣ በዚህ በጽሁፎ ውስጥ ለምሳሌ አንድ እንደ አብይ አንድ ነጥብ ላንሳና የህዳሴ ግድብን ሁኔታ እንመልከት። የግብፅ የጥቅም ሁኔታ አለ፣ ኢትዮጵያ የራሷ የጥቅም ሁኔታ አላት። ግብፅ በዚህ በሳዑዲ አረቢያ በሚመራው ትብብር ውስጥ ተሳትፎ አላት። ኢትዮጵያ ደግሞ ቅርበት አላት ከጅዳ ጋር ከሪያድ ጋር እና እነዚህ ሁኔታዎች ኢትዮጵያ ጥቅሞቿን ለማስከበር ልትጠቀም የምትችልባቸው መሳሪያዎች ወይም ቱልስ ሊሆኑ አይችሉም?
መጠቀሚያም ሊሆኑ ይችላሉ፣ ጎጂም ሊሆኑ ይችላሉ።
ጎጂም ወገን እስቲ ያሳዩኝ።
ጎጂም ሊሆን ይችላል። አረብ ሀገሮች በአብዛኛው አረብ ሀገር ከግብፅ ጋር የተሰለፉ አሉ እና ግብፅን የሚወግኑ አሉ። ብዙ ብዙ የአረብ ሀገሮች ግብፅን ነው የሚደግፉት እና ሱዳንም አረብ ውስጥ ያለችበት ነው። ሱዳንም ብዙ አረብ ሀገሮች ይደግፏታል። ስለዚህ የህዳሴ ግድብም ሆነ በጠቅላላ የናይልን በተመለከተ አባይን በተመለከተ የሚደረጉ እንቅስቃሴዎች ሁሉ የአረብ አቋም ነው። የአረብ አቋም ስለሆነ ይሄ ግድ ሚዛን ይጠይቃል። እንግዲህ ከማጋ ነው የሚወገነው። ኢትዮጵያና ግብፅ ቢጣሉ በዚህ ጉዳይ ላይ ማ ከማጋ ይወግናል የሚለው ነገር እሱ ደግሞ የሚያነጋግር ነው። ይሄ ሁሉ መመዘን አለበት እና ደቡብ ሱዳንም እንደዚሁ አሁን ዩናይትድ አረብ ኤምሬትስ በቅርቡ $3 ቢሊዮን ነው የፎረን ኤክስቼንጅ ሪዘርቫቸው ለማሟላት ብሎ $3 ቢሊዮን አሟልቶላቸዋል። እርዳታም እየሰጣቸው ነው። እንግዲህ ይሄ ሁሉ ከእነሱ ጋርም ግንኙነት አላቸው። ስለዚህ ለነዛም እነዚህም በእንደዚህ ያሉ በመሳሰሉ ኢሹስ ላይ የሚወሰዱ እርምጃዎች የግድ ወገናዊነት ሊያመጣ ግጭት ሊፈጥር ይችላል፣ ላይፈጥርም ይችላል። ግን ይሄ እንግዲህ የዲፕሎማሲ እውቀት ነው እና አንዴ የጨዋታውን የመጫወት ጉዳይ ነው። ብዙ ነገር
ኢትዮጵያ አረቢያ ልሳነ ምድርና ፋርስ ባሕረ ሰላጤ እንዲሁም የአፍሪካ ቀንድ ከሻለቃ ዳዊት ወልደ ጊዮርጊስ ጋር የጀመርነው ውይይት በሌላ ዝግጅት ይቀጥላል። አላበቃም። በፌስቡክ ገጻችንና ዌብሳይታችን ላይም ይገኛል። የተከበራችሁ አድማጮች፣ እስከ ማጠቃለያው ከመሐሙድ አህመድ ጋር እንተዋችሁ።
የድሬ ልጅ ነች ከዚህ ላስለ ውበቷ ስንቱን ላውራ የሐረር ሊነች አዋሽ ማዶ ልቤ ተጭንቋል ልሷን ወዶ በእናት ባባቷ ቤት በጥሩ ሁኔታ ያለ ቅዝቃዜ ናድጋ በሞቅታ የብርቱካን ውሃን ጠጥታ ጭማቂ ሆና ተገኝታለች የልብ አስጨናቂ ልጅቷ አቤቱ በቷ ሰው ማስደሰቷ የሐረሊ ነች ወጣቷ ጀጎል ነው ቤቷ ልጅቷ አቤቱ በቷ ሰው ማስደሰቷ የሐረሊ ነች ወጣቷ ጀጎል ነው ቤቷ የድሬ ልጅ ነች ከዚህ ራስ ለውበቷ ስንቱን ላውራ የሐረር ልጅ ነች አዋሽ ማዶ ልቤ ተጭንቋል ልሷን ወዶ ስትሄድ በመንገድ ላይ ፈገግታ ሳይታኝ እሷን ስከተላት ጀጎል ገባይ ትታኝ በማላውቀው መንደር እሷን ተመልክቼ መውጫው ግራ ገባኝ ጀጎል ገብቼ ልጅቷ አቤቱ በቷ ሰው ማስደሰቷ የሐረሊ ነች ወጣቷ ጀጎል ነው ቤቷ ልጅቷ አቤቱ በቷ ሰው ማስደሰቷ የሐረሊ ነች ወጣቷ ጀጎል ነው ቤቷ።
ግሩም ምርጫ ነበር ዜማው። ሰሎሞን እናመሰግናለን። ወደ ማጠቃለያ ዜና ለለፍና እንሰናበታለን። ሐሙስ ዕለት በታንዛኒያ ቪክቶሪያ ሐይቅ ላይ ከተገለበጠው የጀልባ አደጋ የሞቱት ሰዎች ቁጥር 167 መድረሱ ተሰምቷል። በዛሬው ዕለት አንድ ተሳፋሪ በሕይወት ለማውጣት ችለናል ብለዋል የእርዳታ ሰራተኞች። በሱዳን የዩናይትድ ኪንግደም የእንግሊዝ ልዩ ተወካይና በደቡብ ሱዳን አምባሳደሯ የሆኑት ክሪስ ቲሮት በደቡብ ሱዳን ግጭት የሚሳተፉት ወገኖች በቅርቡ ሕይወት ዘርቶ የተፈረመውን የሰላም ስምምነት ተግባራዊ በማድረግ ቁርጠኝነታቸውን ለማሳየት እድል አላቸው ሲሉ ተናገሩ። ጦርነት በበጣጠቃት በየመን የተሰማሩት የረድኤት ሰራተኞች የከበደውን ቸነፈር ለመዋጋት በያዙት ትግል ሽንፈት እየገጠማቸው ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊው አስጠነቀቁ። ለጸጥታ ምክር ቤቱ ባደረጉት ንግግር ቁጥሩ የበዛ ሰው ሕይወት በረሃብ እንዳይረግፍ ለመከላከል ወደማንችልበት ደረጃ እየደረስን ነው ብለዋል። ቻይና ከዩናይትድ ስቴትስ ጋር ልታካሂድ አቅዳው የነበረውን የንግድ ድርድር ዋሽንግተን በቻይና ሸቀጦች ላይ አዲስ ታሪፍ መደንገጓን ተከትሎ እንደሰረዘችው ተነገረ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮዲውሰሯ ብርሃን ኃይሉ፣ በመላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ሶሎሞን አባተ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።